የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን አድማጮቻችን። በሳምንቱ ውስጥ ከተሰሙ የጋቢና መሰናዶዎች መካከል የተወሰኑትን መርጠን በድጋሚ በምሽቱ እናስደምጣችኋለን። የተመረጡ ሙዚቃዎችንም በየጣልቀው እናሰማለን። አብራችሁ የማመሸው ሀብታሙ ስዩም ነኝ። በዚህ ሳምንት የኮሮና ቫይረስ ስርጭት አሳሳቢነት ጨምሮ ሰምተዋል። ኢትዮጵያ ከዚህ ጋር በተያያዘ የምታደርጋቸውን የመከላከያ መላዎች የተመለከተ ቆይታ አድርጋ ነበር።
የመጀመሪያው ማጠንጠኛችን ያው በአውሮፕላን ማረፊያ ላይ ያለው የቅድመ ጥንቃቄ ስራችን ነው። እሱን በተመለከተ በየጊዜው ያሉትን ሁኔታዎችን ታሳቢ እያደረግን እያጠናከርን የመጣ ነው። አሁን ከቻይና የሚመጣ ማንኛውም መንገደኛ በሶስት ዘርፍ የሙቀት ልየታው እየተደረገ ነው ያለው። የመጀመሪያው ቀጥታ ገና ከአይሮፕላን እንደወረደ ማንኛውም ተሳፋሪ ማስክ አድርጎ መውረድ ይኖርበታል። እሱም ብቻም ሳይሆን እንደወረደ የሙቀት ልኬት ይደረግለታል። እሱን ካለፉ በኋላ በቀጥታ ለብቻቸው የቻይና መንገደኞች የሚስተናገዱበት ሌን ተዘጋጅቷል። ከዛ ለብቻቸውም ደግሞ እስከ ኢሚግሬሽን ካውንተሩ ድረስ የሚሄዱበት የሚስተናገዱበት ሌን ተዘጋጅቷል። ከኢሚግሬሽን ካውንተሩ እስከሚደርሱ ድረስ ሶስት የሙቀት ልየታዎች ውስጥ ማለፍ ይኖርባቸዋል ማለት ነው። ሌሎች ስራዎችን በተለይ አየር መንገዱ ብዙ አካላትን የሚያስተናግድ ነው። የአየር መንገዱ ስታፎች አሉ፣ የኢሚግሬሽን ስራም ስታፎች አሉ፣ የሴኩሪቲ ሰራተኞች አሉ፣ የኦፕሬሽን ስታፎች አሉ። እነሱን ማዕከል ያደረጉ ደግሞ የቅድመ ጥንቃቄ ስልጠናዎችንም እያካሄድን ያለ ነው። አሁን ደግሞ ከደብሊውኤችኦ የመጡ ኤክስፐርቶች፣ ባለሙያዎች አጠቃላይ በአየር መንገዱ የሚካሄደውን የክሪው ወይም ደግሞ የአየር መንገዱ ሰራተኞች በተለይ ከአይሮፕላን ጋር የሚበሩትን ታሳቢ ያደረገ ለየት ያሉ ስልጠናዎች እና ከሁሉ በላይ ደግሞ አጠቃላይ የስክሪኒንግ ሲስተሙ የልየታው ሲስተም ዓለም አቀፍ ስታንዳርዱን በተመለከተ መሆኑን የሚያጠና እንዲሁም ደግሞ ግብዓት የሚሰጥ ቲምም ገብቶ እየሰራ ነው ያለው። ይሄ እንግዲህ ብቸኛ አይደለም። ድሬዳዋ ላይም የባቡር ኮሪደራችንን ታሳቢ ባደረገ መንገድ ልየታውን ጀምረናል። እንዲሁም በየብስ ደግሞ ወደ 27 አካባቢ የሚሆኑ ቦርደሮቻችን ላይም ስራዎችን እየሰራን ነው። ይሄ እንግዲህ አጠቃላይ ከልየታ ጋር በመግቢያ በሮቻችን የምንሰራው ነው የሚሆነው። ሌላው ግን ተጠርጣሪ በሚመጣበት ወቅት ደግሞ ሴንተሮች ላይ እሱንም እያጠናከርን ያለ ነው። ከዚህ በፊት አንድ ሴንተር ብቻ ነበርን ያለን ቦሌ ጨፋ። ነገር ግን ከዚህ በላይ እንኳን ችግር ቢመጣ በሚል ትልልቅ ችግሮችን ታሳቢ አድርገን ነው ስራዎች እየተሰሩ ያሉት። ለዛም አንድ ሌላ ማዕከል አሁን 4 ኪሎ ላይ እንዲሁም በተጨማሪ ደግሞ ኤካ ኮተቤ ሆስፒታል አጠቃላይ ግማሽ ስራው ላይ ገና ቅርብ ጊዜ የተጀመረ ሆስፒታልም ስለሆነ በቂ ስፔስ ስላለው እሱንም ልክ እንደ አንድ አይሶሌሽን ሴንተር የማደራጀት ስራ እየሄደ ነው ያለው። ከፍተኛ ደግሞ የሕክምና ጽኖ ትኩረት የሚፈልጉ ህሙማን ደግሞ ይመጡ በቅዱስ ጴጥሮስ የተዘጋጀ ማዕከል አለ።
ዶክተር ኤባ አባተ አሁን ላይ 5 ኢትዮጵያውያንና 1 የቻይና ዜጋ በኮሮና ቫይረስ ተጠርጥረው በማቆያ ውስጥ እንዳሉ ገልጸዋል። በሌላ በኩል ኢትዮጵያ የኮሮና ቫይረስ ምርመራ ለማድረግ አስፈላጊ የሆነውን የኬሚካል ቅንብር በማግኘቷ ከነገ በኋላ በሚኖሩት ቀናቶች ጀምሮ የቤተ ሙከራ ምርመራውን አገር ውስጥ ማካሄድ እንደሚቻልም አስታውቀዋል።
እንግዲህ ከልየታ አንጻር አሁን እስካሁን ወደ 29 የሚሆን ጭንጭንታዎችን ከማህበረሰቡም ከተቋሞቻችን ያገኘንበት ሁኔታ ነው ያለው። እንግዲህ ደብሊውኤችኦ ባስቀመጠው ክራይቴሪያ መሰረት መስፈርት መሰረት ወደ 14 የሚሆኑት ናቸው ለልየታ የሚያበቃ መስፈርት ያላቸው። ከዚህ በፊትም እንደገለጽ ነው እንግዲህ የ8ቱን መንገደኞች ለብቻ ቆይተናቸው የላብራቶሪ ውጤታቸውን ከተሰማ በኋላ ከልየታ ማዕከሉ አውጥተናቸዋል። አሁን ግን በአሁኑ ወቅት 6 የሚሆኑ በልየታ ማዕከላችን ውስጥ አሉ። አንደኛው ቻይናዊ ነው። 5 እንግዲህ ይሄ በጥቅሉ እንግዲህ እየሄድንበት ያለው ነገር ነው። እንግዲህ በምን አይነት መንገድ መመራት አለበት ከበጀት አንጻር ሌሎች ነገሮችን የያዘ ደግሞ ፕላኑን ፋይናላይ ተደርጎ ለሚመለከታቸው አካል እየቀረበ ፓርትነሮችንም ጨምሮ ውይይት እየተደረገበት ነው ያለው። አስፈላጊውም ግብአት ድጋፎችንም ከፓርትነርስ እያገኘን ያለንበት ሁኔታ ነው ያለው። ምርመራም አንጻር እንግዲህ እንደምናውቀው ይሄ ብቸኛ አዲስ ዝርያ ነው። ለየት ያለ ለብቻው የተቀመመ ኬሚካል ስለሚያስፈልገው እሱን ለማግኘት የዓለም ጤና ድርጅት ድጋፍ ተክሎበት ከጀርመን የደረሰን ዛሬ ጠዋት ደግሞ ከኛ ጋር አብረው የሚሰሩ የቻይና ተቋማት ጋር ባለን ግንኙነት ከዛም የደረችን ታሳቢ አድርገን ከነገ ጀምሮ ራሱን ራሳችንን ሪጅስትሬም እናደርግበት ነው ይላል።
ዶክተር ኤባ አባተ በቻይና ውሃንና ሁቤይ ከተማ የሚኖሩ ተማሪዎች ወደ ኢትዮጵያ የሚመለሱበት ሁኔታ ቢመቻች አሁን ላይ ባለው ሁኔታ መቀበል ይቻል እንደሆነ ተጠይቀው ተከታዩን መልሰዋል።
እንግዲህ እንደዚህ አይነት ውሳኔዎች ከመወሰናቸው በፊት ብዙ ነገር መታየት ያለባቸው ነገሮች ይኖራሉ። ከአቅም አንጻር ከሆነ ይህንን የማደራጀት የመስራት ስራ ማከናወን ነው። ብዙም የሚከብድ አይደለም። ከዛ የሚመጡት ከውሃን ዋናው ኤፒሴንተር ሊሆን ይችላል ወይም ደግሞ በሽታው የተከሰተበት ወደ 60% በላይ አሁን ያለው የበሽታ ሎድ ያለው ውሃንና ሁቤይ ፕሮቪንስ ላይ ያለው። ስለዚህ ከነዚህ ከዛ የሚመጡ ጤነኞች ናቸው፣ ግን ለሁለት ሳምንት ቢያንስ ክትትል የሚያስፈልጋቸው ከማህበረሰቡ ቢያንስ ወጣ ባለ መንገድ ተለይቶ የሚቀመጥበት ሁኔታ መዘጋጀት ይኖርበታል። ሌላም አለም ላይ እየተሰራ ያለው እሱ ነው። ያንን ከማድረግ አንጻር ብዙም ችግር ላይኖር ይችላል፣ ግን ይሄ ዝግጅት ይፈልጋል ሌሎች ነገሮችንም። ነገር ግን ውሳኔው ራሱ በደም ሳይንቲፊክም በሆነ መንገድ ብዙ ነገሮችን ታሳቢ ተደርጎ መመዘን ይፈልጋል። ስለዚህ የመንግስት አካል ይህንን ውሳኔ የሚወስድ ከሆነ በእኛ በኩል ሊሰሩ የሚችሉ ነገሮችን እየሰራን ያለ ነው።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ባሳለፍነው ሳምንት ለወጣቶች ካቀረብናቸው ጥያቄዎች አንዱ ወደ ጎጂ ሱሶች እንድትገቡ የሚያደርጋችሁ ምክንያቶች ምንድናቸው? ምንስ መደረግ አለበት ትላላችሁ የሚል ነበር። እናንተም ይህንን መልሳችኋል።
ማቴዎስ ድጋፍ፣ ወጣቱም እዚህ ነገር ውስጥ ሊከተው የሚችለው በዋነኝነት ብዬ የማስበው የምንመራበት የፖለቲካ መስመር ነው ብዬ አስባለሁ። እና ወጣቱ መዋያ ሳጣን ሊሆን ይችላል፣ ወይም ደግሞ እንደ መንግስት መስራት ያለበት እያንዳንዱ ወጣት በትምህርት ዘርፍ ላይ ሊሆን ይችላል። በትምህርት መስኩ የማይሳካለት ደግሞ በተለያዩ እሱን የሚያስደስቱት ስራዎች ላይ በመሰማራት ቢዚ ሆኖ በፈጠራ ዘርፍ ላይ ሊሆን ይችላል። በተለያዩ ጉዳዮች ላይ በማተኮር ወጣቱን ከስራ ፈትነት መታደግ ሲችል ጣቷን ሱሰኛ ላይሆን ይችላል ማለት ነው። እና አብዛኛው ወጣት አንባቢ መሆን መቻል አለበት። እንዲህ እንዲሆን ከፈለገ ደግሞ መንግስት እንዴት ብዬ ነው ይህንን ወጣት ሙሉ በሙሉ በትምህርት ዘርፍ ላይ በፈጠራ ዘርፍ ላይ ሳይንስ ላይ ያተኮረ ትምህርት ልሰጠው የምችለው ብሎ መንግስት በደንብ መስራት አለበት ማለት ነው። እንደ መንግስት ማለት ነው። እና አርቲስቶችን ቢሆኑ ወጣቱ ላይ ያተኮሩ የተለያዩ የመዝናኛ ስራዎችን አሰልቺ ባልሆነ መንገድ መስራት ሲችሉ አብዛኛው ወጣት እሱን ማስደሰት የሚችል ነገር የስፖርት የተለያዩ ማዕከላት የተመሰረቱበትን አላማ መጠበቅ ሲችሉ ወጣቱን በአንድ ሚሆን በሌላ አጋጣሚ ከሱስ ልንታደገው እንችላለን ማለት ነው።
መስከረም ሴት ይባላል። ጣቶች ወደ ሱስ የሚገቡት ጓደኛ ተጽዕኖ ብዙ ጊዜ ይኖራል። አንዱ ጓደኛ ለምሳሌ ሱሰኛ ከሆነ ራሱን ያለመሆን አንዱ አንዱን የመከተል ባህሪ ይኖራል። ወጣቶቹ ትልቁ ጉድለት ደግሞ ብዬ የማስበው አሁን ለምሳሌ ትምህርት ቤት፣ ዩኒቨርሲቲዎች አካባቢ ሊሆን ይችላል። የተለያየ ቦታ ላይ ወጣቱ የሚያሳልፍበት ይኖረው የመጽሐፍት ቤቶች፣ ሌላም ራስ ከሱስ ነጻ አድርጎ የሚያሳልፍባቸው ቦታዎች አይኖሩም። ስለዚህ በመንግስት በኩል ወጣቱን ሊያርፍበት፣ ሊዝናናበት፣ ሊማርበት የሚገቡ ቦታዎች ቢኖሩ የሚሰሩ ቦታዎች ቢኖሩ መልካም ነው ብዬ እላለሁ።
እኛ ልጃለም ፍቅር ይባላል። ወደ ሱስ የሚገቡበት የሚያደርጋቸው ነገር አንደኛው የአቻ ግፊት ሊሆን ይችላል። ሁለተኛው ደግሞ ከስራ እድል ጋር በተያያዘ ለምሳሌ አንድ ተማሪ ተመርቆ አሁን ስራ የማይሰራ ከሆነ ያው ቀን ሙሉ የሚውልበትና የሚያድርበት ቦታ ያንን ነው የሚሆነው እና የስራ እድል አንድ ነገር ነው። ሁለተኛ ደግሞ ከትምህርት ጋር በተያያዘ ምክንያት ሊሆን ይችላል። ሰቡ ጋር በተያያዘ ራሱ ለምሳሌ አሁን ከባህል ጋር በተያያዘ በተለምዶ ያው ሱስ የምንላቸው ነገሮች እንደ ጫት፣ ሲጋራ ምናምን መጠጦችም ሊሆን ይችላሉ። የአንድ አካባቢ ማህበረሰብ ያንን እንትን የሚያተኩር ከሆነ ከተለምዶ ከንትኑ ከባህሉ ጋር በተያያዘ እንዲገፋፍ ያደርገዋል ማለት ነው። መፍትሄም ይሆናሉ ብዬ የምገምተው ነገር ሰው ብዙ ጊዜ በአቻ ግፊት ሊገፋ ይችላል እና ያንን ሁሉም ሰው ራሱ የህይወት እንትን መሪዎች ይዞ በራሱ መሪ ቢጓዝ ከአቻ ግፊት ይድናል ማለት ነው። ሁለተኛው ደግሞ የስራ እድል ቢመቻችለት፣ ሶስተኛውን ያው ከሚታየው ነገር የትምህርት እድል ብዙም የለም ኢትዮጵያ ላይ እና የትምህርትን እድል ቢመቻችለት መፍትሄ ሊሆን ይችላል። ሶስተኛው ደግሞ ከእንደየ አካባቢ ሁሉም ሰው ማህበረሰብ እንደየ አካባቢ ይለያያል እና ከዚያ ማህበረሰብ ከመጠጥና ከሱስ የሚገኘው እንትን የሚያመጣው ተጽዕኖ የራሱ ተጽዕኖ ስላለው ከዚያ ተጽዕኖ ለመራቅ ያንን ባህል የሚጠቅመውና የሚጎዳውን ነገር እንትን ማወቅ አለበት ብዬ ነው የማምነው።
አመል ማለዋለ መጀመሪያ ወደ ስሚገቡበት ምክንያት ከጓደኛ ሊሆን ይችላል። አንዳንድ ደግሞ ይሆን አናዳጅ አጋጣሚ ሲያጋጥማቸው ከሰዎች ሲያዩ ሊያስፈን ይችላል ብለው ወደ ስሚገቡ ይችላሉ። መፍትሄው እንግዲህ ሊሆን የሚችለው ምክር ያስፈልጋቸው ይችላል። ግን ምክር ደግሞ ሲለግሳቸው አንድ ሰው ቀጥታ ችግራቸውን እንደዚህ እኮ አድርገሃል ብሎ መጥፎ ጎናቸውን በመናገር ሳይሆን መፍትሄው ይሄ ነው ብሎ ቀጥታ አድርገን አለስልሳን መናገር ያለብን። ሲቀጥል ደግሞ እራሳቸውም ደግሞ ብዙ ጊዜ በስራ አጥነት ይገባሉ። ስለዚህ ወደ ሌብነት ወደ ሱስ ምናምን ሊገባ የሚችለው እና መንግስትም ቢሆን የተለያዩ ስራ እድሎችን ለወጣቶች ከፍቶ እንትን እራሳቸውን ቢዚ ቢያደርጉ ወደ ሱስና ወደ ተለያዩ ወንጀሎች ሊገባቸው
ደግሞ ወደ ቴክኖሎጂው መንደር እንዝለቅ። አይቱቶር ኢትዮጵያ ስለተሰኘው የኢትዮጵያውያን የበይነ መረብ ላይ አስኳላ አልሰማችሁ እንደው እንሁ። እኔና እድሜ ኩዮች የተማርነው እንዴት ነበር? ደብተርና ብዕር ሸክፈን መምህር አለበት ወደ ተባለበት ትምህርት ቤት በአጀብ ተመን አልነበረምን? የቀጣይ ዘመን ትምህርት ግን ከዚህ ልማድ ለውጥ የሚል መሆኑን ፍንጭ የሚያሳዩ ግኝቶች ብቅ ብለዋል። ወደ ትምህርት ቤት ከሚያቀኑ ተማሪዎች ጎን ለጎን ወደ ተማሪዎች የሚመጡ ትምህርት ቤቶችን ልናይ እንችላለን። በዚህ ማሳያ እንዲሆነኝ ስለ አንድ የኢትዮጵያ የበይነ መረብ ላይ አስኳላ ትምህርት ቤት ነግራችኋለሁ። አይቱቶር ኢትዮጵያ ይባላል ስሙ።
ውድ ተማሪዎች፣ ዛሬ ደግሞ እንደተለመደው የ7ኛና 8ኛ ክፍል አይቱቶር ኢትዮጵያ ኬሚስትሪ ቪዲዮ ቡክ በውስጣቸው ምን ምን እንዳካተቱ በጥቂት እንቃኛለን። አብራችሁን ቆዩ።
ኢትዮጵያ ውስጥ ያለውን ከረንትሊ ያለውን ትምህርት በቴክኖሎጂ የመደገፍ ስራ ነው የሚሰራው። ከ7ኛ ክፍል እስከ 12ኛ ክፍል ላይ ያሉ ተማሪዎች የኢትዮጵያን ካሪኩለም፣ የኢትዮጵያን መምህራን፣ የኢትዮጵያ ቴክኖሎጂ ኤክስፐርቶች አንድ ላይ በመሆን ልጆቹ የሚማሩትን ነገር በቪዲዮ፣ በአኒሜሽን፣ በፕሬዘንቴሽን ኦዲዮዎችን አንድ ላይ በመጨመር እጅግ በጣም ጣፋጭ እንዲሆን አድርገው ለልጆቹ ከሰባት እስከ 12ኛ ክፍል ላሉ ልጆች እንደ ሰፕሊመንታሪ፣ እንደ ድጋፍ ሰጪ ማቴሪያሎች ያዘጋጃሉ። ያንን ቪዲዮዎች እነዛን ቪዲዮዎች ደግሞ ልጆቹ ስልካቸው ላይ፣ ታብሌታቸው ላይ፣ ቤታቸው ኢንተርኔት ካላቸው በዌብሳይት፣ ኮምፒውተር ካላቸው በኮምፒውተር ይሄንን ነገር ማየት የሚችሉበት ነገር ነው። ሲስተሙ ሳይድ ነው ያለው።
መንበሩ በቀለን የሰማችሁት የኢትዮጵያ አንደኛና ሁለተኛ ደረጃ ተማሪዎችን አጋዥ ትምህርት ለመስጠት የተመሰረተው አይቱቶር መርሃ ግብር አንደኛ መስራች ነው። አይቱቶር ኢትዮጵያ በየደረጃው ለሚገኙ ተማሪዎች የሚሆኑ ማስተማሪያ ቪዲዮዎችና አኒሜሽኖች የተሰነዱበት ስፍራ ነው። በዚህ መልኩ የቀረቡት ማስተማሪያዎች ተማሪዎች የሚማሩት ትምህርት በቀላሉ እንዲሰርጽባቸው ያደርጋል ብለው ያምናሉ ፈጣሪዎቹ። አውታሩን የማዘጋጀት መንገድ ግን ቀላል የሚባል ስራ አልጠየቀም።
ብዙ ዲፓርትመንቶች ናቸው ዝግጅቱ ላይ አንድ ላይ የሚሳተፉት። መምህራኖች አሉ። ሌላ መምህራኖች ሆነው ደግሞ እነዛን መምህራን ኦዲት የሚያደርጉ አሉ። ቴክኖሎጂካሊ የቴክኒካል ቪዲዮ ኤዲተር ቲም አለ። አኒሜተር አለን። እነዚህ ሁሉ አንድ ላይ ሆነው ነው መጀመሪያ ስክሪፕት የሚጽፍ መምህር አለ። ያንን ስክሪፕት እየጻፈ እያጠፋ የተለያዩ ነገሮችን ፎርሙላዎችን እያሳየ ወርክአውት እየሰራ እዛ ስቱዲዮ ውስጥ ያንን ነገር ይሰራል። እሱ የሰራውን ነገር ኦዲት የሚያደርጉት መምህራኖች ኦዲት ያደርጉታል። ያንን ካለፈ በኋላ ደግሞ የሚቆራረጡ የሚጨማመሩ ይሄ ፋይን ቲዩን የሚደረጉ ነገሮች ደግሞ ወደ ቴክኖሎጂ ዲፓርትመንት ይገባል። ያ ካለፈ በኋላ ደግሞ ይሄ መጻፎቻችን ላይ ሙከራ ነክ ነገሮች ሲሆኑ ወደ አኒሜሽን ዲፓርትመንት ይገባል። እዛ ውስጥ ደግሞ ያቺ ነገር በአይን ስትታይ ያው ምናልባት ታውቃለህ ኢትዮጵያ ውስጥ ያለው ነገር የላብራቶሪ ኢኩዊፕመንት ማስመጣት ትልቅ ፕሮብሌም ነው አይደለም። በግል ኢኒሼቲቭ ኢቭን መንግስት ትምህርት ቤቶች ላይ እና እነዛን የላብራቶሪ ኤክስፐሪመንቶች በስሪ አኒሜተሮች በመጠቀም ላብራቶሪ ውስጥ እንዳሉ ሆነው እነዛን ሙከራዎች የተወሰኑ ሙከራዎችን ማየት እንዲችሉ የአኒሜሽን ዲፓርትመንት አለ። ከዛ በኋላ እነዚህ ነገሮች ሁሉ ያን ነገሮችን ደግሞ ተቀብሎ ደግሞ ወደ ዌብሳይት፣ ወደ ሞባይል አፕሊኬሽን፣ ወደ ዴስክቶፕ አፕሊኬሽን የሚያስተካክል ደግሞ የራሱን የቻለ ቴክኒካል ዲፓርትመንት ወይ ቴክኒካል ቲም አለ።
አይቱቶር ኢትዮጵያ ላይ የሚቀርቡት አጋዥ የቪዲዮ መጻሕፍትና ማብራሪያዎች ዋጋቸውን ቀኝት አድርጌያለሁ። 49 ብር፣ 147 ብር እስከ 196 ብር እያለ የሚያድግ ነው። ተማሪዎች በሚዘጋጅላቸው የኢለፍ ቁልፍ አማካኝነት ወደ ድረገጹ ገብተው ትምህርቶቹን እንደሚከታተሉ ተገንዝቤያለሁ። አንዳንዶቹ ትምህርቶች እስከ 40 ሺህ የሚጠጉ ሰዎች እንደገዟቸው፣ በሺዎች የሚቆጠሩ ተመልካቾች ደግሞ እዚያው በየነ መረቡ ላይ እንዳዩዋቸው ተመልክቻለሁ። የአይቱቶር ኢትዮጵያ አንደኛ መስራች መንበሩ በቀለ እንደነገረኝ አውታሩ እዚህ ደረጃ ላይ የደረሰው የሚገጥሙትን መሰናክሎች እያለፈ ነው።
ሁላችንም እንደምናውቀው ኢንተርኔት ብዙ ቦታ የለም። ያው ከተማዎች ላይ ነው በረንብ የሚገኘው። የኢንተርኔት ያለበትን ቦታ አቅም ያለው ሰው ካልሆነ በስተቀር ምናልባት ዋጋውም ከፍ ይላል እና ብዙ ሰዎች አይበረታቱም፣ ሞራሉን አያገኙትም። ቪዲዮ አዘጋጅተው ኢንተርኔት ላይ ለቀው እንደዚህ አይነት ነገሮችን መስራት ነገር ላይ አይታይም። ከዛ ባሻገር ደግሞ ኮፒራይት ችግር አለ። ኮፒራይቱን በጣም ይፈሩታል። ስራው በጣም አድካሚ ስለሆነ ከምንም በላይ ያንን ነገር ሰርቼ በኋላ ደግሞ ይዤ ብወጣ ኮፒ ይደረጋል የሚል ፍራቻ አለ። እነዚህ ነገሮች ናቸው እስካሁን ያቆዩት እና እኛ ደግሞ ወደዚህ ስራ እንድንገባ ያደረገን ቴክኖሎጂ ላይ ነው። ረጅም ጊዜ የሰራ ነው እና አሁን ቴክኖሎጂ ላይ ስናይ አንድ ሰው የሚፈልገውን ነገር ኤክስፐርት ሌቭል የሚያደርሰውን ነገር ዩቲዩብ ላይ ማግኘት ይችላል። አሁን ባለንበት ሁኔታ ላይ ወደኛ ሀገር ስንመጣ ደግሞ መጻፎቻችን ብቻ ናቸው ሪፈሮቻችን። የተለየ እንኳን አፕሮች የምናገኝባቸው ኢትዮጵያዊ የሚሉ ነገሮች የሉንም፣ አልተሰሩም። ዛት ማች እናውቀዋለን። ኢንተርኔቱ ችግር አለ፣ ፒራይቱ ችግር አለ፣ የታወቀ ነው። ግን ያው ህልም ተፈርቶ ሳይተኛ አይታደርም እና ስራውን ጀመር ነው። በጣም በብዙ ሺህ የሚቆጠሩ ቪዲዮዎች አመታትን ወስደን ነው ፕሮዲውስ ያደረግነው።
የአሜሪካውያን የበይነ መረብ ላይ ትምህርት ቤት ካህን አካዳሚን እንደ መነሻ ሀሳብ የወሰደው አይቱቶር ኢትዮጵያ ከመዋለ ሕፃናት ጀምሮ በመላ ሀገሪቱ ላሉ ተማሪዎች እንዲዳረስ እቅድ መያዙን የነገረን መንበሩ በቀለ በአንዳንድ ትምህርት ቤቶች አገልግሎቱ በነጻ የሚዳረስበትን ጥረት እንደጀመሩም አጫውቶኛል። ትምህርት ለሀገር ያለውን ፋይዳ በመጥቀስም በህልማቸው የሚያምን ሁሉ እንዲያግዛቸው ግብዣ ያቀርባል።
ትምህርት ላይ መስራት ማለት እውነት ለመናገር ሀገር ላይ መስራት ማለት ነው እና ይህን ሁሉም የማህበረሰቡ አካል አንድ ላይ ሆኖ የሚሰራው ስራ መሆን አለበት ብዬ አስባለሁ። ትምህርት ነው
የአንድ አገር ህዝቦችን እና ጭድ እያደረገ ስላለው የሐሰተኛ ዜናዎችና የጥላቻ ንግግሮች ፍርጭት ለመወያየት በሳምንት ውስጥ ዶክተር እንዳልካቸው ጫላን ጋብዘን ነበረ። ከጽዮን ግርማ ጋር ያደረጉት ቆይታ በመቀጠል ይሰማል።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ወደ መጀመሪያ ጥያቄ ላምራ። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች አንድ ማህበረሰብ ላይ የሚያስከትሉት ጉዳት ተብሎ ነጥብ በነጥብ ቢቀመጥ ባጭሩ ምንድን ነው?
መጀመሪያው እንግዲህ ማህበረሰብ መካከል ያለውን መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል። ስለዚህ በዋናነት ይሄ ነው የሚጠቀሰው። ሁለተኛው የዜና አውታሮች የመረጃ ምንጮች ተአማኒነታቸው ይቀንሳል እና የሚመጡት መረጃዎች በሙሉ እውነተኝነታቸው ጥርጣሬ ውስጥ ስለና ማሰራጫ ሚዲያዎች በሙሉ ችግር ውስጥ ይገባሉ ማለት ነው። ከዛ ባሻገር ደግሞ የሐሰት መረጃዎች በፖለቲካ ብቻ ሳይሆን በጤና ዘርፍም ትልቅ ቀውስ ውስጥ ይከታል ማህበረሰቡን ማለት ነው እና የፖለቲካ ብቻ ሳይሆን ሌሎች የማህበራዊ ትስስር መረጃዎችም ችግር ውስጥ ይገባሉ ማለት ነው እና በዋናነት ማህበረሰብን እርስ በርስ እንዳይተማመን ያደርጋል። የሚዲያ ተቋማት ወይም የዜና መሰራጫ ተቋማት ተአማኒነታቸው እንዲቀንስ ያደርጋል። በሃይማኖት ተቋማትም መካከል እንዲሁ ውጥረት እንዲነግስ ያደርጋል ማለት ነው እና የሐሰት መረጃዎች የተዛቡ መረጃዎች ከመንግስትና ማህበረሰብ ትስስር ባለፈ ማህበረሰብን እርስ በርስ ውስጥ ችግር ውስጥ የሚከት ውጥረት ውስጥ የሚከት ችግር ሊያመጣ የሚችል ነገር ነው ብዬ ነው ማምነው።
እንደ ኢትዮጵያ ሀገር ይሄ ነገር ቀድሞ አልነበረም ወይ? ለምሳሌ አሁን የኢትዮጵያ መንግስት ወይም በጠቅላይ ሚኒስትር አብይ የሚመራው መንግስት ከመጣ በኋላ የሚፈጠሩ ጉዳዮችን ለማፈን ነው እንጂ ይሄ ነገር ቀድሞም የነበረ ነው፣ ቀድሞም ተጣርቶ መረጃ ይቀርባል፣ ማህበረሰቡ ስራውን ያከናውናል የሚል አስተያየት የሚሰጡ አሉ። አሁን ያሉትን ነገሮች ለማፈን ነው የጥላቻ ንግግር የሚል ሐሳብ የሚመጣው የሚል የሚያነሱ አሉ። በሌላ ወገን ደግሞ አይ የለም የጥላቻ ንግግር አለ፣ ችግሩ ደግሞ የኢትዮጵያ ብቻ ሳይሆን ዓለም አቀፍ ነው የሚሉም አሉ። ይህንን ጉዳይ ከኢትዮጵያ ሁኔታ ነው
በአጠቃላይ ኢትዮጵያ ውስጥ በትክክል ይሄ ችግር ነበረ። አሁን ያለው ሪፎርም ለውጥ ወይም ደግሞ የሽግግር መንግስት ከመምጣቱ በፊት ኢትዮጵያ ውስጥ እንዲህ አይነት ችግሮች ነበሩ። መሰረታዊ የሆኑ ባህላዊ፣ ፖለቲካዊና ማህበራዊ መሰረቶች አላቸው እነኚህ። የጥላቻ ንግግርም የተዛባ መረጃ ልክ እኛ ኢትዮጵያ ውስጥ ጦር ከፈታ ወሬ ፈታው እንደሚባለው በአማርኛ ማለት ነውና ባህላዊ መሰረታዊ የሆኑ ነገሮች አሉ። ግን አሁን ችግር እየሆነ የመጣበት ምክንያት ምንድነው? በዋናነት የማህበራዊ ሚዲያ ትስስሮች በጣም በፍጥነት መረጃን የማሰራጨት ችሎታ አላቸው። ዲስትሪቢዩትድ ወይም ደግሞ የተሰራጩ ናቸው። ልትቆጣጠሩ በማትችበት መንገድ ነው መረጃዎች የሚሰራጩት ማለት ነው። ትልቁ ችግር ይሄ ነው። ድሮም ነበረ ልክ ነው፣ ግን ደግሞ አሁን መሰረታዊ መዋቅራዊ ለውጥ አምጥቷል። ማህበራዊ ሚዲያዎች እንደዚህ አይነት መረጃዎች የማሰራጨት አቅማቸው፣ ፍጥነታቸው፣ ተደራሽነታቸው ከፍ ብሏል። ከዛ ባሻገር የማህበራዊ ሚዲያ ተጠቃሚ ያልሆኑ ማህበረሰቦችም የዚህ ችግር ሰለባ ናቸው። በምን ብትይ ኢትዮጵያ ውስጥ አሁን ያለው የሚዲያ ስርጭት፣ የሚዲያ ተቋም ይዘት በብዛት መረጃውን የሚያገኙት የሚሰበስቡት ከማህበራዊ ሚዲያ ነው። ከማህበራዊ ሚዲያ ያገኙና በሬዲዮ፣ በቴሌቪዥን እንዲሁም በህትመት ሚዲያዎች ያሰራጯቸዋል። የአንድን የመረጃ የህይወት ዑደት ብትመለከች በብዛት የሚጀመረው ከፌስቡክ ነው። ከዛ ከፌስቡክ ወደ ሬዲዮ ይሄዳል ወይ ወደ ቴሌቪዥን ይሄዳል። ስለዚህ የኢንተርኔት አገልግሎት ተጠቃሚ ያልሆኑ ሰዎችም በዚሁ አማካኝነት በዚህ በቴሌቪዥን በሬዲዮና በህትመት ሚዲያው አማካኝነት ያን የተዛባ መረጃ ያገኛሉ ማለት ነው። እና በፊት የነበረ ቢሆንም ችግሩ ስር የሰደደ ማህበራዊ፣ ፖለቲካዊና ባህላዊ መሰረት ያለው ቢሆንም አሁን ግን በፍጥነቱና በተደራሽነቱ ከፍ ያለ ደረጃ ደርሷል ማለት ነው። እና በዚህ የተነሳ ኢትዮጵያ ውስጥ ብቻም አይደለም እንደተባለው ዓለም አቀፋዊ ችግር ነው፣ በጣም ችግር ውስጥ ነው ያለ ነው ማለት
ያሉ ችግሮችን የመፍቻ መንገድ መቼም ሊኖር ይገባል። እና በአጭር ጊዜ በረጅም ጊዜ የተለያዩ የመፍቻ መንገዶች ተብለው የተቀመጡ ነገሮች አሉ። እንደው እስቲ በአንተ በኩል በአጭር ጊዜ የመፍቻ መንገድ ናቸው የሚባሉትን
በመጀመሪያ ደረጃ የመፍቻ መንገዱ እውነታን የሚያነጥሩ ተቋማት አቅማቸው እንዲገነባ ማድረግ፣ እውነታን የሚያመነጥሩ ወይም ፋክት ቼክ የሚያደርጉ ማለት ነው። እነዚህ የጋዜጠኝነት ተቋማት፣ የትምህርት ተቋማት፣ በየዩኒቨርሲቲ ያሉ የጆርናሊዝም እና የግንኙነት ትምህርት ክፍሎች፣ እነኚህ ስራ በአግባቡ እንዲሰሩ ማድረግ። ሁለተኛ ከመንግስት ነው እንግዲህ። አሁን በመንግስት በኩል በጣም በርካታ ትክክል ያልሆኑ የተዛቡ ወይም አንዳንዴም ውሸት የሆኑ መረጃዎች ይወጣሉ ከመንግስት ተቋማት። ከጠቅላይ ሚኒስትር ቢሮ ጀምሮ ያሉ የመንግስት ተቋማት የተሳሳቱ መረጃዎችን ለህዝብ ያደርሳሉ። ስለዚህ መረጃዎች ለህዝብ ከመድረሳቸው በፊት በጥንቃቄ ተመርምረው ተረጋግጠው ወይም ቬሪፋይ ተደርገው እንዲወጡ ማድረግ፣ የተሳሳቱ መረጃዎች በሚወጡበት ሰዓት ቶሎ ብለው እነኛ መረጃዎች የተሳሳቱ መሆኑ እንዲታወቅ ኃላፊነትን መውሰድ፣ ይቅርታ መጠየቅም ካለ ይቅርታ መጠየቅ። እንግዲህ ሆን ብለው የሚሰሩትንም ሰዎች ደግሞ በጣም በመጀመሪያ ደረጃ በኤቲክስ ወይም ደግሞ በስነ ምግባር እንዲታረሙ ማድረግ፣ በተደጋጋሚ በስነ ምግባር የማይታረሙ ከሆነ ደግሞ ወደ ህጋዊ እርምጃ መሄድ የሚሉ አሰራሮች አሉ። በረጅም ጊዜ ውስጥ እንግዲህ በዋናነት የሚዲያ ሊትሬሲ ወይም ደግሞ ሚዲያ እውቀትን ማህበረሰቡ እንዲጨምር ማድረግ ነው። ይሄንን በትምህርት ዘመቻ መልክ የሚደረግ ብቻ ሳይሆን መሰረታዊ የሆኑ የትምህርት ካሪኩለሞች ላይ እንደዚህ አይነት ነገሮችን ማካተት ያስፈልጋል። በየትምህርት ቤቱ የሚማሩ አሁን ሌሎች ሀገሮች የሚያደርጉት ነገር ምንድን ነው? እነኚህን ሚስኢንፎርሜሽን፣ ዲስኢንፎርሜሽን ወይም የተዛቡ መረጃዎችን፣ እውነተኛ ያልሆኑ መረጃዎችን፣ የጥላቻ ንግግሮችን ስር እንዳይሰዱ ከትምህርት ቤት ከካሪኩለም ተቀርጾ እንዲማሩ ማድረግ ነው። ይሄ ረጅም ጊዜ ቅር ሊሆን ይችላል፣ ግን በዚህ መልኩ ነው ሀገራት ይሄን ነገር እየተዋጉ ያለው።
እንግዲህ ጋቢና ላይ በጣም ማጠር ያለ ሰዓት ስላለን ነው ሐሳብህን የቆረጥኩት። በእኛ በኩል ጋቢና ቪኦኤ የሚለው የወጣቶች ፕሮግራም ላይ ማክሰኞ ቀን ፋክት ቼኪንግ ወይም የጋቢና ማጣሪያ የምንለው ፕሮግራም አለን። በእርግጥ አዲስ ፕሮግራም ስለሆነ ብዙም ገና አድማጮችም እያወቁት አይደለም። ግን አንደኛው መንገድ ቅድም የጠቀስከው የሚዲያ ተቋማት ጋዜጠኞች ቬሪፋይ የተደረገ ወይም በጋዜጠኞች የተረጋገጠ መረጃዎችን ማውጣት አንደኛው ጠቃሚ መንገድ ነው ወይም የመፍትሄ ሐሳብ ነው በሚለው ላይ እኛም እንደሱ አይነት ፕሮግራሞችን እያዘጋጀን ነው። በሰፊው ደግሞ ይሄንን ለመቀጠል ጥረት እናደርጋለን። አንተንም መልሰን ለምሳሌ የሚዲያ ዕውቀትን መጨመር የሚዲያ ትሬሲ ላይ እንዴት ነው ማህበረሰቡ ይህንን እውቀት የሚጨምረው የሚለውንም ውይይት ይዘን ተመልሰን እንገናኛለን በቅርቡ በዚሁ ፕሮግራም ላይ። ለዛሬው በጣም አመሰግናለሁኝ ዶክተር እንዳልካቸው ጫለ።
አመሰግናለሁ ሲሆን
ዱንያ dunia oh lane bichha dunia dunia oh dengar kar 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 rizwata hai wo sanjik mein bolwata dunia oh dengar kar 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 rizwata Kemai kaput ka Chilo kemai kaput kar mas mama ti bechal na ti ge pau ka ge se wada cha Yem nas bechal na Tsk ታጀግናል በደፋራው ዘበርኛ ባልዋለበት ሜዳ ፋኖ ባልዋለበት ሜዳ ፋኖ ለልብ ስፍት ለፈሪም ጎበዝ የሚያስምር ጉዝ ሳቅን የህል ብዣ
አብራችሁን ስላመሻችሁ በጣም ደስ ብሎናል አድማጮች። በነገው ዕለትም እንዲሁ በዛምንት ውስጥ ከተላለፉና በድጋሚ በሰማችሁ መልካም ናቸው ያልናቸውን ዝግጅቶች ሰባስበን እንገናኛለን። አብራችሁ ያመሸው ታፕታሙ ዝይም ነበርኩ። ደናም ሹልን
ኩን